ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የሳምንቱ መጨረሻ የጋቢና የሳተላይት ዝግጅትን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በቅድሚያ በዛሬ ጋቢና በተከታታይ ስናቀርብ የቆየነው ቦሌ ቦሌ ዝግጅት በውጭ ሀገር መሰረታቸውን አድርገው ወደ ኢትዮጵያ የሚገቡ ፖለቲከኞች እንደዚሁም የለውጥ አቀንቃኞችን ኑሮ፣ ተስፋ እንደዚሁም የወደፊት ስራቸውን እናስቃኛቸዋለን። በዚህ በውጭ ሀገር የሚኖር አንድ ፖለቲከኛና ልጁ የሚያደርጉትን የአባትና የልጅ ውይይት እናሰማቸዋለን።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክጨርስ ነበር። ፋክት ሃይስኩል ለመጨረስ አንድ አመት ሲቀርህ እንድወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን።
በሌላኛው ዘገባ በሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የሕግ ባለሙያዎች፣ የፖለቲካ እንደዚሁም የሰብአዊ መብት ድርጅቶች መሪዎችን እንደዚሁም ደግሞ ተንታኞችን ይዘናል።
ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ Let's cross boundaries together.
የኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዴሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ጋር ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቀ ይገኛል። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የ11ኛ ክፍል ተማሪ ልጁን ቢንያምን ትቶ ወደ ኤርትራ ለትግል ሲገባ ወጣቱ ቢንያም ለአባቱ ድጋፉን ሰጠ። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፎውን፣ የአባቱን የፖለቲካ ትግል እንደዚሁም በቤተሰቡ ያሳደረውን ጫና ሁሉ አንስቶ ይወያያሉ።
ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። የአባት ስሜ ኤፍሬም ማዴቦ ነው። And the rest of this interview I'm going to be doing in English because I'm more comfortable in that language.
ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሐሳቤን በተሻለ ለመግለጽ ስለሚያስችለኝ።
Informal, keep it formal. To you. So, why don't you tell us a little bit about yourself?
አባቴ፣ ላንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ንገረን፣ ወደ ዋናው ጉዳይ ከመግባታችን በፊት።
ኤፍሬም የተወለደው ይርጋለም ውስጥ ታውቃለህ፣ ሲዳሞ ክፍለ ሀገር ዋና ከተማ ነበር ያኔ። ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባና ትዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ አዋሳ ቦታ ነበረው፣ መሬት ነበረው። ወደ አዋሳ ለመሄድ ወሰነ። ወደ አዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም። ትልቅ ታውቃለህ መሰረትን፣ አንክል መሰረት
አልነበረም።
እሱ መልስ ያለ ነው። እስከ ሙሉ በጣም ትንሽ ነበረች፣ እስከ ሙሉ ድረስ ያለ ነው። ወደ አዋሳ መጣን። አዋሳ መጥቼ ኮምቦኒ ስኩል ሄዳል፣ እሱን ማይታል። አዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን ጀመርኩኝ። የአዋሳ ልጅ መባል የጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ የሚገርም አዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ አዋሳ ዘጠነኛ ክፍል አልነበር። ስለዚህ አባባ ይርጋለም ወይስ ደብረዘይት የሚል ምርጫ ነበረው እና የጠቃላ አባባ የመካሪ ሱስ ሲዳሞ ክፍለ ሀገር ውስጥ መካሪ ሱሶች ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትምህርት ቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊት ኮሌጅ የሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከረልኝ። ተፈተናሉ አዋሳ ውስጥ የተወሰኑ ልጆች ተፈተነን እኔ ብቻ አገኘሁኝ ስኮላርሺፕ አግኝቼ ደብረዘይት ኢቫንጀሊካል ኮሌጅ ሄድኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ምክንያቱም እዛ ትምህርት ቤት ከወለጋ የሚመጡ ልጆች አሉ፣ ከደቡብ ከባለ ከምስራቅ ከሀረር ከድሬዳዋ የሚመጡ ልጆች አሉ፣ ከሲዳሞ ከየአካባቢው ከኤርትራ ከትግራይ ከወሎ ከጎንደር ከየአካባቢ የሚመጡ ልጆች ነበሩና የየራሳቸው እይታ አላቸው እና ከትንሽ አዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይ ነው። አንተ ቴሌቪዥን እያየ ነው ያደግኩት። እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው፣ ዘጠነኛ ክፍል ከገባ በኋላ ነው። እና ደብረዘይት ሁለት ዓመት ተማርኩ፣ አስረኛና ዘጠነኛና አስረኛ ክፍል ጨረስኩ። ሁለቱ ከጨረስኩ በኋላ የአብዮቱ ፈነዳ። የእድገት ንብረት ዘመቻ የሚባል ነበረ። የዛ ዘመቻ ተሳታፊ ሆንኩኝ። ባይ ዘ ዌይ ሞጆ ነው የዘመትኩት። ሞጆ እና መቂ ነበርኩ። እሱ ካለቀ በኋላ ተመልሼ እንደገና አዋሳ ሄድኩኝ። 11ኛ ክፍል አዋሳ ተማርኩኝ። 12ኛ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥንቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ። ኢኮኖሚክስ ላይ ተማርኩት። አራት ዓመት ጨረስኩኝ። ተመረጥኩኝ። እንደተመረጥኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወሰደኝ። ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ መጣሁ። አስመራ አምስት ዓመት ሰራሁኝ። ከአምስት ዓመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ ዓመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ። ስኮላርሽፕ አገኘሁና ወደ ሆላንድ ስኮላርሽፕ አገኘሁ። የእኛ ሰው አይደለም ብለው ከለከሉ። የእኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የኢሰፓ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩኝ። አርሲ ሄጄ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል እንደሚሆን እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሽፕ ሲቀርብኝ ተሹ በቅርቡ የሞተ ወንድሜ ኋላ ጎት እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና እኔ ኢትዮጵያ በቃች ኢትዮጵያ መውጣት ፈልጋለሁ አልኩ። እሱም ረዳኝ። በቃ ከአርሲ ቀፍቼ በኢትዮጵያ በቦያሌ በኩል ኬንያ ገባ። በአጠቃላይ ኬንያ አንድ ዓመት ብቻ ነው የቆየሁት። አንድ ዓመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ፣ ግን ዋሽንግተን ዲሲ ያለ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደሆነ እዚህ የመቀመጥ ፍላጎት አልነበረኝ። እኔ መማር ነው የሚፈልገው፣ ጓደኞቼ እንድሰራ ነው የሚፈልጉት። እኔ ከፍተኛ የትምህርት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ ይዤ ከነተሹ ከተሹ ጋር መኖር ጀመር። ባይ ዘ ወይ ሮኖክ ቨርጂኒያ እያለሁ ነው ከአንተ እናት ጋር የተዋወቁት። እኔ እዛ ሲሄድ እሷና እህቷ እዛ ነበሩ። ተገናኘን። በጣም ኢትዮጵያ ይፈልጉ ነበር እነሱ፣ እኛም ኢትዮጵያ እንፈልግ ነበር። እኛ ብቻ ነበር የመሰለን ኢትዮጵያዊ፣ እኔ ተሹ፣ ታየና ሂሩት። እነሱም ሁለት እህትማማቶች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ ከሳ ከተዋወቅን ከዛ ነው ወደዚህ መጣሁ። እሷም እኔ እንድማ በጣም ተገፋፋ ነበር፣ ትፈልግ ነበር። ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንድ ፌርፋክስ ካውንቲ ሆስፒታል ማነው አይኖቫ ሆስፒታል ፌርፋክስ ሆስፒታል የተወለቀው ለዛ ነው። ኢቨንቹዋሊ ኦፍኮርስ የኢትዮጵያና የኤርትራ ጦርነት ይጀምራል። እናት ኤርትራ ይረታቃለፍ። ያን ጊዜ መጥፎ ጊዜ ነበር በኢትዮጵያና በኤርትራ መካከል። ነግሬያለሁ፣ ደጋግሜ ነግሬያለሁ። መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርኩ። እናትም ከኤርትራ ምንም ነገር የለም ማለት ጀመረ። ዛታይ አያትህ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸዋቸውን የተወለድኩ እሳቸው እጅ ላይ ነው። እኔና እናት ሳምለን ልንቀጥል አንቻልም። ልንጋባ የወሰንን ሰዎች ላለመጋባት እና ለአብሮ ላለመኖር ወሰንን። እች ባድ ውሳኔ በሁለታችንም በኩል በዚህ የተነሳ ነው በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደግከው። በእርግጥ ከእናት ጋርም ተለያይተን ተላትልም። ከዛ እኔ ቨርጂኒያ መኖር ጀመርኩ። እናት ዲሲ ሙቭ አደረገች። በቃ 2008 ያለ ህይወታችን ይሄን ይመስላል።
So you discussed earlier how you had issues with my mom and her family about the war with Ethiopia and Eritrea.
አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለኝ ነበርና በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደላያየረዳለሁ አሁንም ቢሆን ጦርነቱና መለያየቱ የፈጠራቸው ችግሮች በቤተሰቦች መሃል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ?
ወደ ኤርትራ ሄዶ ለመሄድ ምንድነው የጋራ ጠላታችን? ለኛም ለኤርትራዎችም የጋራ ጠላታችን ምንድነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው፣ ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው፣ አንተ በደንብ እንድታቆም ፈልገው፣ ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው።
One Mr. Andakachot's game was captured like 6 years ago, I believe, in Yemen, I think.
አንዳርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤተሰብ ትታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይ ስኩል እስክትጨርስ ነበር። ፋክት ሃይ ስኩል ለመጨረስ አንድ አመት ሲቀርህ እንደወስን ያረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ቀስ እያለ የሚሄድ ነገር ነበር። ሜቢ ብናፋጥነው ጥሩ ይሆናል። ለማፋጠን ደግሞ ይህንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውሱ እንደሆነ እኔና ብርሃኑ በአንድ ሳምንት ልዩነት ነው የሄድነው። ሁለታችንም በጋራ የወሰነው ውሳኔ አለም ይገርምሃል። ከልቤ ነው ማወራህ። በጋራ አለም የወሰነው ለመሄድ እኔ ብቻዬን ነው የወሰንኩት። ታስታውሱ እንደሆነ ለአንተ ነግሬ ያለሁት ከመሄደ ከትንሽ ጊዜ በፊት እንደመሄድ ነገር ያለው ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅ፣ ማንም የድርጅቱ አባልም አያውቅ። በአንዳርጋቸው መታሰር የነበረውን ትልቅ ሪያክሽን ስናይ እኛም የእሱ መሄድ ሆዳችንን ስለበላው፣ እሱም ባይዘወይ ከአንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይ ስኩል ሳትጨርስ ለመሄድ ካስወሰነኝ ነገር አንዱ እሱ ነው። እሱ አንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ካንተ ያንሳሉ በእድሜ እና ካንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ሄጄ ማልሰራበት ምንም ምክንያት የለም። እንደውም ያንዳርጋቸው መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳን እና በዛ ውስጥ መሳተፌ ደስ ይለኛል። ምን አልኩ ታሳሳለህ? በህይወት ላታይ ትችላለህ አላልኩ? እሱም ብዬ ነው የሄድኩት።
በጣም ስለ ዲሲ የሚናፍቅ ነገር ምንድን ነው?
አብረን የምናሳልፋቸው ጊዜዎች፣ ሬስቶራንት ምንሄድባቸው ጊዜዎች፣ ቤት ውስጥ የምንጫወታቸው ጨዋታዎች፣ እስፔሻሊ ስንወያይ አንብበህ የምትጠይቀኝ ጥያቄ፣ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸው እና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር ምንቆያቸው ጊዜዎች፣ ቨራይዘን ሴንተር ባስኬት በጣም ትወዳለህ፣ ገንዘቤን የጨረስከው አንዱ በሱ ነው። ቨራይዘን ሴንተር አብረን ሄደን የምንጮኸው ጩኸት እና አንተ ኩክሊ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ የምትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቨንስ ደጋፊ ነበርክ። ሁለቱ በሚጫወቱበት ጊዜ ሁሌ ሬቨንስ ነበር የሚያሸንፈው እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ተቃለ ወደ ተናድጄ ሲሄድ የመኝታ ጊዜ አልደረሰም አባባ የምትለኝ እነሱ ትለያል። ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ
ዲነር የት ነው ብልበላ ብዬ አስመርጥሃለሁ ትመርጣለህ አንዳንዴ ትዝ ይለኛል የት ልኔ ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዕዛ ቤት እነዛ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው ሌሎች ብዙ ነገሮች አሉ ግን ካጠገቤ አልለይም ያሉት ስፔሻሊ ከአንተ ጋር የምናሳልፋቸው ጊዜዎች ናቸው በእርግጥ ደግሞ አንተ እና ሁለት ቤስት ፍሬንዶች ነበሩ ቶሚ እና አቡ አራታችን ሆነን ላብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡ ታውቃለህ ጥያቄ ያበዛል ምን ይላል ተው ስትለውም አይተውም ይጠይቃል ቶሚ ትንሽ ዝምተኛ ነው ቤት ውስጥ እኛ ቤት ይመጡ ነበር ሁላችሁም ሰብስብ ቤት ተራርጋችሁ ነበረ ትምህርት ቤት ስትመርጥ የት ሃይ ስኩል ልግባ ብለህ ያደረግናቸው ክርክሮች እንዴት ኮንቪንስ እንዳደረገኝና እንዴት ጎንዛጋ ኮሌጅ ሃይ ስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ ምንድን ነው ቤንጃሚን ቤኒከር ይኳ በጣም ጥሩ ትምህርት ነው ግን የመጨረሻው ውሳኔ ያንተ ነበረ እሱ ትዝ ይለኛል ጎንዛጋ በጣም ውድ ትምህርት ቤት ነው አብዛኛውን ኦልሞስት 90% ስኮላርሺፕ አግኝቴ ነው ቢኮዝ አይ ቲንክ ዩ ስኮርድ ዋን ኦፍ ዘ ሃይስት ግሬድ እነሱ ጊዜዎች የምንዋያቸው ጊዜዎች እና ላይክ ካደክ በኋላት ጓደኛ ነበር ኦፍኮርስ ኦሽን ሲቲ ትዝ ይላል ኦሽን ሲቲ ሄደን ጀርባዬ ላይ ወሰደኝ የምትለው በዛ በእንትን ላይ ምንድን ያ ስሙን መላቃ የሚያንሳፈፍ ነገር ውሃ ላይ የምትሄድበት ነገር ምንድን የሚባለው እሱ ላይ ወጥተን አንድ ላይ እንሁን እያልክ እንትን የምትለኝ ደሴ አይፎን ፎር ገዝቼ ለመጀመሪያ ጊዜ አይፎን ፎር ገዝቼ የኔ ስትጠቀም ውሃ ውስጥ አስገብተህ ጥለኸው በገዛን በሶስተኛው ቀን መቀየር ነበረብኝ ዶስ ቲንግስ በጣም በጣም ትዝ ይለኛል እና ከፋሚሊ ጌት ቱጌዘር ባልቲሞር የምንሄደው ሁሉ ጊዜ በእንትኖች ባልቲሞር ሄደን በፋሲካ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር እና ያን ጊዜ እናንተ ተሰብስባችሁ ልጆች የምትጫወቱ ጨዋታ እነሱን አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል በጣም በጣም ይለኛል እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ትጽፍልኝ ነበር አባባ ይሄ ጌም እየመጣ ነው እኔ ጋር ብትሆን አይወሽ ትለኝ ነበር እና ያኔ እነዛ በጣም ሚስ አደርጋቸዋለሁ
So why are you deciding to go to Ethiopia after?
ወደ ኢትዮጵያ ከ26 ወይ ከ27 አመታት በኋላ ለመመለስ የወሰንከው ለምንድን ነው? ምክንያቱም ረጅም ጊዜያት አልተያየንም ከኛ ጋርና ሁሌ ትመጣለህ ከዛ ደግሞ ትሄዳለህ ለምን?
በርግጥ ኢትዮጵያ ውስጥ ለ8 አመት አይደለም ወድጄ አይደለም ያልኩት ሳሎን ነው በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ይወስ ካንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ የነጻነት የፍትህ የዲሞክራሲ ፕሮጀክት አለ አላለቀም እሱ አሁን በርግጥ ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም ሰው እነዛ ነገሮች ብዙ ውይይቶች ይፈልጋሉ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚል ጥያቄ መመለስ አለበት ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚል ጥያቄ መመለስ አለበት የኢትዮጵያ ህገ መንግስት መሻሻል አለበት የት ጋር ቢሻሻለው እሱ መወያየት አለብን ምን አይነት ኢትዮጵያ ትፈጠራለች የሚል ጥያቄ መመለስ አለበት ያንን ለመመለስ የኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ እሱን ነገር መጨረስ አለብኝ ብዬ አንድ ነገር ጀምሬ ታውቃለህ ጀምሬ ሳልጨርስ ብቀር ደስ አይለኝም ሶ ያላለቀ አንፊኒሽድ ፕሮጀክት አለ እሱን መጨረስ አለብኝ እኔ እናንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያለን ምክንያቱም ኢትዮጵያ ከሄድኩኝ አንደኛ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባህ ቦታዎች አሉ ከዚህ ፊት የጠየቀኝ ቦታዎች አሉ ኢትዮጵያ ውስጥ ኢትዮጵያ ታሪካዊ ሀገር ናት ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብናይ ፈልጋለሁ ሶ ቶሎ ቶሎ መገናኘት እንችላለን ከበፊቱ የበለጠ ና ስትለኝ ሮጬ መምጣት እችላለሁ ከአሜሪካ ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት እችላለሁ አንተም ና ስልህ መምጣት እችላለህ ሶ ኢንፋክት እኔና አንተ እኮ አሁን መቼ ነው ኦገስት ላይ ትሄዳለህ ለትምህርት ቤት ከሄድክ እኮ እዚህም አንገናኝም እዛ ብቻ አይደለም እዚህም አንገናኝም እና እኔና አንተ ደፍኒትሊ አሁን ከአሁን በኋላ ከበፊቱ ይበልጥ የምንገናኝ ሰዎች ነን እና ብዙ እንዳለፉት ሶስት ዓመታት አንሆንም እሱን ትራስት ሚ
ትንሽ ጊዜ ነው አሁን የቀረን የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ ለእኔ
የመጨረሻው ነገር ብነግርህ ታስታውሳለህ ዳላስ ኤርፖርት ላይ ሆነን ምን እንዳልኩህ ምን እንዳልከኝ እኔ እንድትሆን ያሳደኩ ነገር አለ። እሱን ነገር ከሆንክልኝ ለኔ ኖርህልኛል። ከዛ አለ ራስህ ትኖራለህ። ትምህርት ቤት ጨርስ። የባችለር ዲግሪ አይበቃህም። ከዛ በላይ መጨመር አለብህ። እና እነሱን ሁለት ነገሮች ካደረክ እኔ በፍጹም ባንተ አንተን በመውለድና በማሳደግ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። ኬፕ ኢት። እሱን ካደረክልኝ ዩ ሃቭ ዳን ቱ ሚ ኤቭሪቲንግ።
የጋቢና ጉዟችን ይቀጥላል። ተከታዩ ዘገባ በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋቶችን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ነው። ተከታዩ የግጭቱ መንስኤና የደረሰው ጉዳቶችን አልፎም የፌዴራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል።
ስሜ አሊ አፍ አሊ ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበር። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋመበት መድረክ አፈ ጉባኤ ነኝ።
እኔ ዶክተር እስማኤል ፈዳህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት 20 ዓመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ሊቀመንበር ነኝ።
ደምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ።
ሙልጌታ አረጋዊ የህግ ባለሙያ ነኝ።
እንግዶች የሁላችሁም አመሰግናለሁ። መሰንበቻውን በጀጅጋ የደረሰ ሁከት መነሻ ይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበር ነው የሚወክሉት። ባለፈው ቅዳሜ ምንድነው የሆነው? እርሶስ ከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን።
ያለፈው ቅዳሜ የተከሰተው ነገር በጣም አሳፋሪ፣ በጣም ያዝን ነገር ነበር። እንደሰማችሁ ኢትዮጵያ ውስጥ የሚኖሩ ሌላ ብሔር ተወላጆች ከሶማሌዎች ማለት ነው ያው ሀብታቸው ተሰርተዋል፣ ቤታቸው ተቃጥሏል፣ ህይወታቸው ይቀጥላል። የእምነት ቤታቸው ቤተ ክርስቲያኖች እስከ ሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ተቀለዋል። ስለዚህ ይሄ ችግር መነሻው እናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አቶ አብ እኔ ካልመራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመፍጠር አሁን ቤተ ክርስቲያኖች ለመቃጠል ሌላ አላማ አይደለም፣ ከኢትዮጵያ ከእምነት የተነሳ ግጭት ለመፍጠር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶች ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ አገሩ ፈርሰዋል ማለት ነው። አብ ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የሚያቀረው ሰዎች እጅም አለበት ጊዜ ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት በፊት መቅረባለን።
አቶ ደምሰው እርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽህፈት ቤት አላችሁ፣ በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት?
መልካም አሉላ። ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በህይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመግታት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙሀኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ብሔር ተኮር ብል ጉዳዩን የሳትኩ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ህይወት መጥፋቱ፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለን መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማነው። ከደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት እስከደረሰባቸው ተቋማት የጥቃቱ ሰለባ የሆን ነው በመጀመሪያ እኛ ነን። የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽህፈት ቤታችን ተቃጥሏል፣ ንብረት ወድሟል፣ መኪና ተወስደዋል፣ ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል፣ ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለም። እንግዲህ ይሄ ለምን ሆነ የሚለውን ካየን ባለፉት ጊዜያት አሉላ ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅጋ ከተማ ለሚገኘው ቅርንጫፍ ጽሕፈት ቤታችን ልከን ነበረ። ባለሙያዎቻችን ይህንን እንዲሰሩ እንዲያጣሩ። ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ሊደርስባቸው ነው። በዛ ሂደትም ሆነው ምርመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው።
ዶክተር እስማኤል ቀደም ብሎ እንደገለጹል ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት፣ የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው?
ለሞቱት ሰዎች በጣም ሀዘኔን አስተላልፋለሁ። በዛ በንብረት ላይም የደረሰባቸው ሰዎች ፕሬዚዳንቱ ይህንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከ1500 በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የመኮረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ ሆኖ ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበረ። እና ይህንን አቤቱታ ለብዙ አቅርበን የሚሰማ ጆሮ አልነበረም በዛ ጊዜ። እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚ በአይሻ አይ በኩል አድርጎ የእሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ መኮሮ ነበረ፣ አልተሳካለትም። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው።
ወደ አቶ ሙሉጌታ ልሂድ። አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል አቶ ሙሉጌታ?
እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ። አንዱ የክልል መንግስት ነው፣ ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። እሱ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ። እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል። እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስት እኔ ራሴ ችግሩን ማስወገድ እችላለሁ ብሎ ካሰበ የፌዴራል መንግስትን ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢኔያቸው ሆነው የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌ የሚሆን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ። እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ፣ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑ ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቁጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስትሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢን ቺፍ ነው የመከላከያ ሰራዊቱ። እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስትሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዡ መሆኑን የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል።
ለምሽቱ ያለን የጋቢና ዝግጅት ይኸው ነበር። በቀጣይ ዝግጅት እስከምንገናኝ ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዜር ነኝ። መልካም ምሽት።